መሰረተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ ወድመፍቻችን። ዛሬ ሐሙስ የካቲት 23 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ የካቲት 23 ቀን 1185 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በቅድሚያ 127ኛውን ዓመት የአድዋ ድል በዓል አስመልክቶ ከዝግጅት ክፍላችን የቀረበ ጽሑፍ እናሰማለን። በማስከተል ዜና፣ ከዚያም የተለያዩ የአድዋን ድል በተመለከተ የቀረቡ ዝግጅቶችን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። እንኳን ለ127ኛው ዓመት ታላቁ የአድዋ ድል በዓል አደረሰን። በምኒልክ አደባባይ ሊከበር የነበረው የአድዋ ድል በዓል በጣሊያን ሽንፈት በሚቆጩት የኦነግ ኦህዴድ ጥምር በሆነው የኮሎኔሉ አገዛዝ ወታደሮች በአስለቃሽ መርዝ ጢስ እንዲበተን ተደርጓል። ዘረኛው የኮሎኔሉ አገዛዝ ለጊዜው የተሳካለት ይመስለው እንጂ አንድ እግሩ ጉድጓድ መግባቱ በሕዝብ አንድነት እና ድፍረት እየታየ ነው። ምን ቢደነፋና ከእስስት በፈጠነ ቢለዋወጥ ጸረ ኢትዮጵያነቱ ጸረ ኦርቶዶክስ ተዋህዶ መሆኑን በምንም አይነት ሊፈቅ ከማይችልበት ደረጃ ላይ ደርሷል። የኢትዮጵያ ሕዝብም የጀመረውን ትግል አፋፍሞ ውርደትን እንደሚያከናንበው ምንም ጥርጥር የለንም።
በኩራት በክብር በደስታ በፍቅር በድል
አድዋ የፋሽስቶች የቅኝ ገዢዎች ማርከሻ፣ የጭቁን ጥቁር ሕዝብ መኩራሪያ። 127 ዓመት ያስቆጠረው የአድዋ ድል የቅኝ ገዢዎችን የመጀመሪያ ጊዜ ሽንፈት ሲያበስር በአንጻሩ ደግሞ የጥቁር ህዝብን የነጻነት ትግልን መንፈስ በአያሌው አጠናክሮ ለድላቸው በሩን ከፍቷል። ይህን ድል የመሩት አጼ ምኒልክና እቴጌ ጣይቱ ብጡል በቅድሚያ ቢነሱም ሴቶች ከወንዶች፣ ክርስቲያን ከእስላሙ ብሔረሰብ ሳይለዩ በአንድነት ሆነው ሰለጠንኩ ዳበርኩ ያለውን የፈረንጅ ጦር አፍሪካዊው ኃይል ድባቅ ስለመታው ታላቅ ታሪክን ለመላ ኢትዮጵያና ለአፍሪካ ህዝብ አጎናጽፏል። ዛሬ ግልገል ፋሽስቶች አድዋ ድል እንዳይከበር አጼ ምኒልክም ስማቸው እንዳይነሳ እንዲጎድፍ ቢፍጨረጨሩ ቅሌታቸውን ይበልጥ ያገኙ ይሆን እንጂ ታሪክን ሊበርዙ ሊያጠፉ ከቶም የሚችሉ አይሆኑም። ወያኔም በተራው አድዋ የዘመተው ጦር ትግራይን አወደመ አጠፋ ብሎ የራሱን ቅሌታም ተረት ሊያስፋፋ ጥሮ ነበር። ኢትዮጵያ ወራሪን አቸንፋ ነጻነቷን የጠበቀችበትን ይህ ድል ጠባቦች ሊያንኳስሱ የሚጥሩት አንድነት ኃይል መሆኑ የተመሰከረበት በመሆኑ ነው። ድሉ የአንድ ታላቅ ህዝብ ድል ከመሆን አልፎ የጥቁሮች ሁሉ ሆኖ ታሪክ ጽፏል። ለሚሊዮኖችም እስከዛሬ አርአያ ነውና ዘረኞችና ጠባቦች ጸረ ኢትዮጵያዎች ቢበግኑ አያስገርምም። ሙሶሊኒ አድብቶ ይህን ሽንፈትና ውርደት በአዲስ ወረራ ለመሰረዝ ሞክሮ እሱም ከነጦሩ ድባቅ ተመትቶ የጣሊያን ታጋዮችም ቁልቁል ሰቅለው አሳፋሪ ፍጻሜን አከናንበውታል። የመላ ጥቁር ህዝብ ድል ተብሎ የተደነቀውን የአድዋን ጦርነት ድል ትናንሽ በጥላቻና ዘረኝነት የተበከሉ ሊያራክሱ ሊያንቋሽሹ ቢሞክሩም የድሉ ኮከብ እስከዛሬም ለጭቆኖች መመኪያ እና መኩራሪያ፣ ለነጻነት ትግሎች አርአያ፣ ለአፍሪካውያን አንድነት ስሜት መሰረት ሆኖ ቆይቷል። በኢትዮጵያም ህዝብ ይዘክረዋል ያከብረዋል። ባሉታዊ ምን ቢጥሩም አይሳካላቸውም። የህዝብን አንድነት የሚቃወሙ ክፍሎች ታሪክን ሊበርዙ ሊሰርዙ እንደማይችሉ አረጋጋጭ ነው። በአጼ ምኒልክ ላይ ዘመቻቸውም ከንቱ መሆኑን የሚያበስርም ነው። በዓሉ እንዳይከበር ለማደናቀፍ ያደረጉትም ጥረት ሁሉንም ውድቀታቸውን ያፋጥናል፣ የህዝብን ጥላቻ ያመጣባቸዋል እንጂ መከሰቱ የማይቀረውን የህዝብ ጠንካራ አንድነት አያጠፋውም። ቅኝ ገዢዎች አፍሪካን ተቀራምተው ሲይዙና ለረጅም ዓመታት የአፍሪካ አገሮችን ሲበድሉ ሲበዘብዙ ኢትዮጵያ ግን ታግላቸውና አሸንፋቸው ነጻነቷን ጠብቃ መኖር በመቻሏ ለህዝቦች ሁሉ አርአያ መመኪያ ሆና መቆየቷን ምን ቢፍጨረጨሩ ሊክዱት የሚችሉ ሀቅ አይደለም። ሰንደቅ ዓላማዋም ለብዙዎች ምሳሌና ሰንደቃቸውም ሊሆን በቅቷል። የአሜሪካና የአረብ ውልድ የሆኑ ባንዳዎች ዛሬ ክቡር ሰንደቅ ዓላማዋን ሊያጠፉ ቢጥሩም ባድዋ በድል የተውለበለበው ሰንደቋ ዛሬም ወደፊትም ከጠባቦች ቡትቶ ባንዲራ ጋር የሚነጻጸር አይደለም። በዚህ ድል ይበልጥ የደመቀው የአጼውም የንግስቷም የአርበኛው ህዝባችንም ታሪክም እስከዛሬ ደማቅ ነው። ያን አንድነት ድሉን እንዳመጣው ሁሉ እስከዛሬም ገንጣይ ጠባቦችን ለመቋቋምና ኢትዮጵያን ለመጠበቅ ከፍተኛ አስተዋጽኦ አድርጓል። የአድዋን ድል እስከዘከርንም ድረስ እስካልረሳንም ድረስ ሊያፈርሱን የሚጠሩትንም ሁሉ ለመቋቋም የምንችል እንሆናለን። ጠባቦች ጸረ አድዋ ድልና ጸረ ምኒልክ መሆናቸው የሚጠበቅም የሚሆነው ለዚህ ነው። አድዋ በ127 ዓመቱ ምኒልክ አልፈው ሞተውም ጠባቦችን የሚያንቀጠቅጡ መሆናቸው የሚያኮራም ነው። ተረኛ ሆነናል ብለው በስልጣን ላይ ጉብ በማለት አድዋ ምኒልክ አትበሉ ብለው ቢያጓሩም የኢትዮጵያ ህዝብ የኤርትራ አርበኞችን ጨምሮ የጻፈውን አኩሪ ታሪክ መቼም ሊሰርዙት የሚችሉ አይደለም። ከአድዋ ድል የምንማረውን የህዝብ አንድነት የኃይል ምንጭና መሰረት መሆኑንም ሊያዘናጉን መቼም አይችሉም። የህዝብ ድል ሁሌም ሕያውና ከአእምሯችን ከታሪካችን ሊፋቅ የሚችልም አይደለም። ሀቅ መቼም ቢሆን እንደ ባዘቶ ጠርታ አቸናፊ ትሆናለችና የኢትዮጵያ ጠላቶች ትላንትም ዛሬም የውርደት ውድቀትና ግፍ ጨንገር የህዝብ አንድነት እሳት የሚገርፋቸው ይሆናሉ። የአድዋ ድል በኢትዮጵያ ጠላቶች ላይ ይደገማል። ኢትዮጵያና ኢትዮጵያዊነት አቸናፊ ናቸው። ሞት ለኢትዮጵያ ጣላቶች
ለውዲቶ ለናት ኢትዮጵያ ታጥቄ ጠንክሬ የምሰዋላኝ
የምኒልክና የትጌ ጣይቱ ሐውልት በውጫሌ ይተሰማ ንጉስ ተመርቆ ለይታ ክፍቱናል። የንጉስና የንግስቷ ሐውልት የውጫሌ ውልን የሚያስታውስ አደዋን የሚያስብና ታሪካቸውን የሚዘክር ነው። ሐውልቱ በውጫሌ ውል አንቀጽ 17 ላይ በነበረው ክርክር በዙፋን ላይ ተቀምጠው ሲወያዩ እትጌዋ በብስጭት ተነስተው ውሉን ሲቃወሙ የሚያሳይ ነው። እትጌዋ ከዙፋናቸው ሲነሱ እምዬ በዙፋናቸው እንደተቀመጡ ያሳያል። በውጫሌ ውል ምክንያት በተነሳው የአድዋ ጦርነት ኢትዮጵያ ኢጣሊያን አድዋ ላይ ድል አድርጋ ኃያልነቷን አሳይታለች። የውጫሌን ውል በማፍረስ የሀገራቸውን ህዝብ በሰላ ጥበብ በመምራት በአድዋ ላይ ድል ያደረጉት እምዬ ምኒልክና እትጌ ጣይቱ አድዋ በተነሳ ቁጥር ቀድመው ይነሳሉ። ለአድራጊና ጥበበኛ መሆናቸው የተዘከረላቸው ዛሬም ደርሷል። ንጉስና ንግስቷ ሀገራቸውን በጥበብ በመምራት ላብረከቱት ታላቅ አበርክቶ መታሰቢያ ነው ሐውልቱ የቆመላቸው። ጥበበኞቹ ንጉስና ንግስት በትውልድ ቅብብሎች እየተወደሱና እየተሞገሱ ክብራቸውና ዝናቸው እየተነሳ ኑሯል። ኢትዮጵያን ሰውነት መነሻ አድርገው ነጭና ጥቁር እኩል ነጭ ከጥቁር አይበልጥም በማለት ያደረጉት ጦርነት ነው። በውጫሌ ውል ዙሪያ ክርክር ሲደረግ እትጌ ጣይቱ ንጉስ ሆይ ይስሙ ብለው የውጫሌን ውል ተቃወሙ። ያም ንግግራቸው የስም ስያሜ ሆኖ ይሰማ ንጉስ እየተባለ አሁንም ይጠራል። ያን ታሪክ የሚዘክር ስምና ሙዚየም በውጫሌ ካምባሰል ተራራ ግርጌ ይገኛል። ከንጉስና ከንግስቲቱ ሐውልት ዙሪያ የዚህን ዘመን ታሪክ ሊያስታውስ የሚችል ሌሎች ሐውልቶችም እንደሚቆሙ ተመላክቷል። አድዋን ስናስብ በበላይነት እትጌ እና እምዬን እናስታውሳለን። እነርሱን ስናስብ በስራቸው ያለውን ጦረኛ የጦር መሪያቸውን እናስባለን። እነርሱን ስናስብ ኢትዮጵያን ህዝብና ድሉን ማስታወስ ግድ ነው። ንጉሱና ንግስቷን ማሰብ አድዋን ማሰብ ነው፣ ድሉን ማሰብ ነው። የአድዋ ድል የኢትዮጵያን ጽናት አንድነትና ጀግንነት የታየበት ነው። በይሰማን ውስ የቆመው ሐውልት የመላው ኢትዮጵያን ታሪክ ድል የሚዘክር ነው። አድዋ ከኢትዮጵያ አልፎ ለመላ ጥቁር ህዝቦች ድል ነው። ከውጫሌ ይስማ ንጉስ እስከ ውረኢሉ ያለውን ታሪክ በማሰብ የአድዋ ድልም ይከበራል። ሐውልቱ የእምዬና የትጌ ክብራቸውን የሚገለጥበት ትውልዱ ታሪኩን እንዲያውቅና የራሱን ታሪክ እንዲሰራ የማድረግ ዓላማ አለው። የአድዋ የድል ቀን ወደ ውርደት ቀን የቀየሩትን አገዛዙና ካድሬዎችን ልናወግዛቸው ይገባል። ይህ በዓል ከዚህ ቀደም በአዲስ አበባ ከተማ ህዝብ ተሳትፎ በከፍተኛ ድምቀት በሚኒሊክ አደባባይ ይከበር ነበር። በዛሬው ዕለት ግን በሚኒሊክና በመስቀል አደባባይ የከተማው ህዝብ ድርሻ እንዳይል ከልክለውት በበዓሉ የታደሙ የኦዴድ ብልጽግና ካድሬዎችና ደህንነታቸው የታማኝነት ማሰሪያ ሰንሰለት አድርጎ በጥቃቅንና አነስተኛ ድርጅት ያደረጃቸው ምስኪኖች ብቻ ናቸው። ህዝብ ወደ አደባባዮቹ እንዳይደርስ በወታደር በፌደራል ፖሊስ በከተማው ፖሊስ እንደ ከብት ከመንገድ እየተነዳ እንዲወጣ ተደርጓል። በአንዳንድ ቦታዎች በድብደባ ጉዳት የደረሰባቸው እንዳሉም ታውቋል። ሁኔታውን ለተመለከተ ቀኑ የበዓልና የደስታ ሳይሆን ከተማው በጥላ ተወሮ የሐዘን ጥላ ያጠላበት ቀን ይመስል ነበር። ከታሪክ መማር ለተሰናቸው እብሪተኛ የሀገሪቱ ጨቋኞች ህዝብ ያጠፋ ምላሽ መስጠት እንደሚገባውም ተገልጿል። አገዛዙ ህዝብን በማወናበድና በመጨፍጨፍ ጸረ ህዝባዊ ገጽታውን እያሳየ ነው። ዛሬ የሆነው ወዴት እንደሚወስደን ለመግለጽ ነብይ መሆን አይጠይቅም። በሚኒሊክ አደባባይ ያደው አድል እንዳይከበር መደረጉ ነገ ምንም አይነት እርምጃ ሊወስዱ ምልክት እያሳዩን እንደሆነ ግልጽ ነው። ቅዱስ ጊዮርጊስ አጠገብ የቆመውን የአጼ ሚኒሊክ ሐውልት ማፍረስ በቀጣይ የምንመለከተው ነገር እንደሚሆን አያጠራጥርም። አንድ አዝማሬ ሞተ ብለው የሐጫሉ ሞት ጊዜ ሐውልቱን ለማፍረስ ታስቦ እንደነበርም የሚታወስ ነው። አዲስ አበባን ስሟን ቀይሮ ወደ ኦሮሞ የመጠቅለል ውሳኔ ከጠረጴዛ ላይ የተቀመጠ ፋይል ሆኗል። ከወደ ጨፌ ኦሮሞ ሐሳቡ ተነስቶ 4 ኪሎ ቆይ ትንሽ ታገሱ ብሎ እንዳዘገያቸውም መረጃዎች ወጥተዋል። የኦዴድ ብልጽግና የኦነግን አጀንዳ አንድ በአንድ በማስፈጸም ላይ ይገኛል። ከእንግዲህ ኦነግ ሰው ማረድ አያስፈልገውም። በገቢር ኢትዮጵያን የሚገዘግዝ አገዛዙ አጀንዳቸውን በቅደም ተከተል እየፈጸመላቸው ይገኛል። ኢትዮጵያ ብርቱ አደጋ ላይ ናት። የተፈራው ነገር ደሆ ደሆ መጥቷል። የኢትዮጵያዊነት ካባ ለብሶ 4 ኪሎ የገባው አገዛዝ ቀስ በቀስ እያስታመመ የመገዝገዝ ስራውን አከናውኖ አሁን በአደባባይ ተግባራዊ ወደ ማድረግ ምዕራፍ በይፋ ገብቷል። ለጨዋታ ማሳመሪያ በድንዛዜ ውስጥ ላሉት አይነ ልቦናቸው በባዶ ትርክት ለተሸበቡት ወገኖች አሁንም ኢትዮጵያ አትፈርስም ዲስኩር የተለቀቀላቸው ጥቂት ጊዜያት መቆየታቸው አይቀርም። ኢትዮጵያን የማውላለቁ ስራ ከጓዳ ወደ ደጅ መውጣቱን የሚያሳዩ ተግባራት በየዕለቱ እየተበራከቱ መጥተዋል። መደባበቅ አያስፈልግም። በሀገር ጉዳይ መሽኮርመም ዋጋ ያስከፍላል። ኢትዮጵያን ለማዳን ጊዜው አልረፈደም። በጣም ከባድ ቢሆንም የማይቻል ነገር ግን እንደሌለ ታሪክ ያስረዳናል። መቃብር የማስላስ ወደ ጥልቁ መቃብር የከተተች ታምረኛ ኢትዮጵያ ሀገራችን ናት። አለቀላት ሲባል ብድግ ብላ የምትገዝፍ ድንቅ አገር ባለቤት ነች። አጎንብሰን ሊሆን ይችላል እንጂ አልተበረከክንም። መጀመሪያ በድንዛዜ ያሉ የቀሩ ወገኖች እንዲነቁ ማድረግ፣ ካልሆነ ደግሞ ለውጥ ለማምጣት ጥቂት የቆረጡ ታጋዮች በቂ ናቸው። ምን እየተደረገብን እንዳለ በጥልቅ እንመርምር። እየሆነብን ያለው ከፍራስ ወተን እንፈትሽ። ኢትዮጵያ ስሟ ደስ ስለሚለን ስለምንወዳት ሳይሆን ህልውናችን ስለሆነች ቁርጥ ያለ ስርነቀል ትግል ልናካሄድ ይገባል። የደቡብ ሱዳን ታጣቂዎች በርካታ ኪሎ ሜትር ገብተው ህዝብ እየፈጁ ነው። ኦነግ ይዞት አሁንም የማይሄዱበት አካባቢ አለ። ቦረና በድርቅ ከብቱ እያለቀ ሲሆን ህዝብ ሞት ፊት ለፊት አይኑን አፍጦበታል። በዚህ ሰዓት ሌቦች ከህዝብ እየዘረፉ ነው። በኢትዮጵያ በርካታ ችግሮች ተደቅነዋል። ከዚህ ሁሉ ግን ቅድሚያ በአገዛዙ የተሰጠው የአጼ ምኒልክና የእቴጌ ጣይቱ ምስል ያለበት ቲሸርት እንዳይለበስ፣ በበዓሉ እንዳይከበር ከአደባባይ የበዓሉን ታዳሚ ማባረር ነበር። የቡድን መሳሪያ ታጥቆ ሰው እየፈጀ ያለው ምንም ሳይሉት የአባትና እናቶቻችን ታሪክ ለመዘከር የወጡ ሰላማዊ ኗሪዎች ናቸው የሚሳደዱት። በዚህ ወቅት የደቡብ ሱዳን ታጣቂ ኦነግም ወያኔም ታጣቂ እያሰለጠኑ መሆኑ ይታወቃል። አገዛዙ ግን መሳሪያ አንግበው ገዳይ ከሚያሰለጥኑ በዓል ለማክበር ለብሰው የወጡትን መበተን ቅድሚያ ሰጥቷል። ፋሽስት ጣሊያን በዚህ ወቅት ቢኖር ይህን ስለማድረጉ እርግጠኛ መሆን አይቻልም። ቅዳሴ ላይ ያሉ አማኞች ላይ ሽብር ነው የተፈጸመው። ለነውረኞቹ በአንድ ድንጋይ ሁለት ወፍ ሆኖላቸዋል። በዓሉ እንዳይከበር ማድረግ፣ ቤተክርስቲያንን ማጥቃት በአገዛዙ እየተፈጸመ ያለ የኢትዮጵያ ጥቁር ታሪክ ሆኖ ተመዝግቧል። የዕለቱ ዜና በዚያ በቃ።
ተለየበትን ወንዶች ብቻ ተዋክተው ያሸነፉበት ጦርነት አይደለም። በሀገሪቱ ካሉ ግዛቶች ሁሉ የተሰበሰቡ የበርካታ ብሔረሰብ ሴቶች በተለያየ ግዳጅ ጦርነቱን ተሳትፏል። አስተዋጽኦአቸው ከስንቅ ዝግጅት ጀምሮ በውጊያው በቅስቀሳውም ዘርፍ ስለነበር የአብዛኛዎቹ ተግባር ድርብ ነበር ማለት ይቻላል። በአድዋ ጦርነት የኢትዮጵያ ሴቶች በአዋጊነት ተሳትፈዋል። ጦር መርተው፣ መድፍ አስተኩሰው፣ ወታደር አዘው አዋግተዋል። ቀን በውጊያው ማታ ከስንቅ ዝግጅት ሳይነጠሉ ረጅሙን የውጊያ ወራት አሳልፈዋል። ሴቶች ለአድዋ ጦርነት መዘጋጀት የጀመሩት ቀደም ብሎ ነበር። ከኢጣሊያኖች ጋር ጦርነት የማይቀር መሆኑ ሲረጋገጥ ወደ ዘመቻው የሚጓጓዝ የሸክላ ምጣድ፣ አክንባሎ፣ ድስትና ሌሎችን በብዛት እንዲሰሩ ታዘዘ። ለስንቅ የሚሆነውን ሴቶች ሲያዘጋጁ ከረሙ። ለዕለት ምግብ የሚሆነውን ቋንጣውን፣ በሶን፣ ድርቆሹን፣ ሌሎች ደረቅ ምግቦችንም ያዘጋጃሉ። ባደሩበት ድንኳን ሽሮውን፣ ድቁሱን አዘጋጁ። ለመጠጥ የሚሆነው የጠላውን ድስድስ፣ ለጠጅ የሚሆነው ማር እንዲሁ እየመጠኑ አዘጋጁ። ለቂጣ፣ ለእንጀራ የሚሆነውንም ዱቄት ለአያያዝ እንዲመች አድርገው አቀናበሩት። የሴቶች አገልግሎት የሚጀምረው ጉዞ የተጀመረለት ነው። በአድዋ ዘመቻ እንደተለመደው ሁሉ ዘማቹ ከየቤቱ በተነሳበት ዕለት ጀምረው በስራ ላይ ናቸው። ከከፍተኛ እስከ ዝቅተኛ መኮንኖች ድረስ እንደየአቅሙ አብሮ የሚጓዙት ሴቶች ቁጥር ቢለያይም አገልግሎታቸው ተመሳሳይ ነው። ከመኳንንቱ ጋር የሚጓዙ ከሆነ ለአዛዦችና ለሰራዊቱ የሚቀርበውን ግብር፣ ለድርጎኛ የሚላከውን በዋዜማው እያዘጋጁ ለማግስቱ ያዘጋጃሉ። ሰፈር ሲደረግም ቀደም ብለው ደርሰው የያዙትን አሰናድተው ለግብር ያቀርባሉ። በቀረበውም ሰዓት ለማግስቱ ግብር የሚሆነውን ሲያዘጋጁ አድረው ጠዋት ጉዟቸውን ይቀጥላሉ። የጦር አዛዦቹና ወታደሮቹ የሚመገቡትን እንጀራና ባደሩበት ድንኳን ሰባትን ስምንትን ምጣድ ጥደው ሲጋግሩ ያደሩትን እንጀራ ለዚሁ በተዘጋጀው ሳጥን ቆልፈው ለሚጭነው ያስረክባሉ። የተጫነውም በማግስቱ ድንኳን እንደተተከለ ለግብር የሚቀርብ ነው። ወጣቶችም ተራ ገብተው በየድንኳናቸው ሲሰሩ ያድራሉ። በማግስቱ ጉዞ ሲሆን አፍላል በሚባል እንደ ገንቦ ያለ የወጥ መያዣ በበቅሎ ተቀምጦ አንግበው ሲገሰግሱ ይውላሉ። የያዙትን አሙቀውና አስተካክለው ለቀዳሚ ግብርተኞች የሚያቀርቡት ነው። ቀዳሚዎቹ ሲበሉ በበቅሎ የሚጫነውን ትልቁን ብረት ድስት ጥደው ወንዶች ተሸክመው የሚጓዙትን የተመተረውን ስጋ ተረክበው ለሰራዊቱ የሚሆነውን ወጥ ሰርተው ለግብር ያደርሳሉ። ግብሩም እስከተጠናቀቀ እንጀራውን የሚጥሉት ወጡንም የሚያቀርቡት ሴቶች ናቸው። ጠላ ቤቶቹም በደንቦ የያዙትን ድፍድፍ አዘጋጅተው ጠጅ ቤቶቹም በቀንድ የያዙትን ጠጅ የደረቀውን ማር አልሰው የላላውን አወፍረው ያዘጋጃሉ። ሰራዊቱ ምግቡን በልቶ እስኪጨርስ ተረኞቹ እንጀራቸውን መጋገር፣ ወጣቸውን ማፍላት ይቀጥላሉ። ይብዛ ይነስ እንጂ ከንጉሠ ነገሥቱ እስከ ታችኛው መልከኛ ድረስ ያለው ሥርዓት ተመሳሳይ ነው። ከሁለት እስከ አምስት ተከታዮች ያሉት እንኳን ቢሆን አንድ ሁለት ሴቶች አብረው ይዘምታሉ። የተያዘውን ዱቄት እንጀራም ይሁን ቂጣ ጋግረው ወጥ ሰርተው የቀረበውን አብስለው ያቀርባሉ። እንዲህ ያደረጉ ዘመቻው አልቆ ወደ ቤታቸው እስኪመለሱ የዘማቹ ስንቅ አቅራቢ ሆነው ይቆያሉ። አዝማችነት የሚታወቁት እቴጌ ጣይቱ በዚያ ጊዜ በሰራቸው የሚታዘዙ 3000 የሚሆኑ ተዋጊዎችና 4 መድፈኞች እንደነበሯቸው በርክሌ ጽፏል። በመቀሌውና በአድዋው ጦርነት አብሯቸው ከነበሩት ሌሎች ሴቶች ጋር ሆነው በጦርነቱ መካከል ተገኝተው አዋቅተዋል። በተለይ ጄኔራል አልበርቶኒ ድል ከሆነበት እንዳ ኪዳነ ምሕረት አካባቢ ደርሰው የሰሩትን ስራ ጸሐፊ ትእዛዝ ወልደ ስላሴ ወልደ አረጋይ እንዲህ ሲሉ ጽፈውታል።
እንዴት እንደቆንቆኝ ካፒታል ወዛሬ በኩራት
አይነርክቦን ገልጸው በእግሩ ሲሄዱ ነበር። ሴት ወይዛዝሩም የንጉሠ ነገሥቱ ልጅ ወይዘሮ ዘውዲቱ ደንገጡሮችም ተከትሎ ነበር። የኋላው ሰልፍ እንደ መወዝወዝ ሲል ባዩት ጊዜ ተናገሩ። አይዞህ አንተ ምን ሆነሃል? ድሉ የእኛ ነው በለው አሉት። ሰውም የተናገሩትንና እቴጌን ባዩ ጊዜ ሴት ሲያጠና ወንድ መሸሽ አይሆንለትምና ጸጥ አለ። እቴጌም እንደ ጀግና ሆነው አሉ። የእቴጌም መድፈኞች እቴጌም በቆሙበት መልሰው ቢተኩሱ በመካከል የመጣውን የኢጣሊያ ሰልፍ አስለቀቁት። ንግሥቲቱ እቴጌ ጣይቱ የመጀመሪያው ኢጣሊያ ድል ከሆነበት ላይ ቆመው የተከተለውን ሰው ወንዱ በቆት ሴቱ በገንቦ ውሃ ያዙ ብለው አዘው ለተጠማውና ለቆሰለው ውሃ ሲያጠጡ አሉ። እንኳን የኢትዮጵያ ሰው የኢጣሊያ ቁስለኛ እንኳን ከዚያ እቴጌ ካዘዙት ውሃ አልቀረበትም። ጊዜ ያጼ ምኒልክ ሰራዊት ቁስለኛውን የኢጣሊያ ሰራዊት እያዘ ይመለስ ጀመር። አጼ ምኒልክ ከጦሩ ገና አልተመለሱም ነበር። እቴጌም ሰራዊቱ ብዙ እየሆነ መመለሱን ባዩ ጊዜ ንጉሱ ሳይመለሱ የት ትሄዳላችሁ? የቆሰለውን ሰው እኔም ካለውበት አሳርፉት፣ እናንተም ተመለሱ ብለው አሳረፉት። የእቴጌም እህት ወይዘሮ አዛለች ከሰልፉ አብራ የነበረችው ሰው እየገደለ ደለየ ማረከ ሲመለስ ባየችው ጊዜ ተናገረች። አድዋ ቤት አለ፣ ጠጅህን ጮማህን ትተህ ወዴት ትመለሳለህ እያለች ለፈፈችው። የሚኒሊክ ደግነት እንኳን ወንዱን ሴቱን መነኩሴውን አጀገናቸው። በአድዋ ጦርነት እቴጌ ጣይቱና አብረው የነበሩትን ሴቶች ማድነቅና ማጋነን ይገባናል። ብዙ ልብስ ይሰሩ ውለዋልና በውቀቱ ስዩም ካሚን ባሻገር በተባለው መጽሐፉ ላይ ስለ አድዋ ሴቶች በዋሉበት ሲል ከጻፈው ትንሽ ቀንጭብ ወንዶች ለብቻቸው የተፋተፉበት ጦር ሜዳ መኖሩ ያጠራጥራል። ሴቶች በአዋላጅነት ከነበራቸው ሚና የማይተናነስ ሚና በጦር ሜዳ ተጫውተዋል። እናቶቻችን በጦር ወቅት መሳሪያ ያቀርቡ ነበር፣ ምግብ ያቀርቡ ነበር፣ ሐሳብ ያቀርቡ ነበር፣ ልብ ያቀርቡ ነበር፣ ደስታ ያቀርቡ ነበር። ምኑ ቅጡ። ዘመናዊ ጠመንጃ ከመምጣቱ በፊት ሴቶች ከሰልና ጨው ወቅተው ባሩድ ያሰናዱ እንደነበር ያውቃሉ። ባሩድ ዳሄራ ይባላል። ሴቶች ተሰብስበው እንውቀት ዳሄራ ክርክር አይቀርም ከራስ አዳል ጋራ እንዲሉ እናቶች። የመጀመሪያው የጦር መሳሪያ ፋብሪካ የእናቶቻችን ሙቀጫ መሆኑን ልብ እንበል። በነገራችን ላይ ይህን ግጥም ሴቶች የዘፈኑት ንጉስ ሚኒሊክ ከራስ አዳል ጋር ጦርነት ሊያደርጉ ሲሰናዱ ነው። ግጥሙ የዋዛ ግጥም አይደለም። የወቅቱን የፖለቲካ መስመር በስንኝ የሚተነብይ ነው። እንግዲህ ሴቶች በአንድ ሙቀጫ ዙሪያ ማህበረሰቡን ኬሚስት፣ ገጣሚና የፖለቲካ ተንታኝ ሆነው ማገልገላቸውን ልብ እንበል። የድሮ ወታደር እንደ ቅርብ ጊዜው ኮቶሮን በላስቲኩ ውሃውን በኮዳው ይዞ የሚዘምታል ነበርም። ምግቡንና መጠጡን ከዚያው ከጦር ሜዳ ነበር የሚያገኘው። ብዙ ጊዜ ስለ ጦር ሜዳ ስናስብ ቶሎ የሚመጣልን ፉከራ፣ ሽለላ፣ የባሩድ ሽታ ወዘተ ነው። በጦር ሜዳ እንጀራ ሲጋገር፣ ወጥ ሲሰራ፣ ጠጅ ሲጣል ማሰብ ለአእምሮ የተለመደ አይደለም። ግና ከባሩዱ ጭስ በማይተናነስ መጠን የማድሬት ጭስ ታሪክ ሰርቷል። አፄ ትዕዛዝ ገብረስላሴ እንዲህ ይላል። አጼ ምኒልክ በአዳራሹ እቴጌ ጣይቱ በልጽኝ ባለሟሎቿን ወይዛዝርቱን ይዘው ግብሩ አንድ ቀን ሳይጎድል ይዘምታሉ። ከዘመቻው ላይ ጠጁ ማሩ አለመጉደሉ ስለምንድን ነው ያልክ እንደሆነ ይህንን ታሪክ መመልከት ነው። በስድስት ድንኳን እንጀራው ሲጋገር ሲያድር፣ በአራት ድንኳን ወጡ ሲሰራ፣ ጠጁ በቀንት በኮዳ ደግሞ 300-600 የሚሆን ገንቦኛ ሲጓዝ ግብሩ ይጎድል አይንሰልፍ። የሆነ ሆኖ ሴቶቹ ግብሩ አንድ ቀን ሳይጎድል ያን ያህል ጊዜ ከጥቅምት እስከ የካቲት ከእንጦጦ እስከ አድዋ ሰራዊቱን መመገብ መቻል ከባድ መስዋዕትነት ነው። ለዚህ መስዋዕትነት ክብር ባንሰጥ የእናቶቻችን አጥንት ወስፌ ሆኖ ይወጋናል ይላል። የብልህ ሴቶች መላ ታሪክ ቀይሯል። ዝነኛዋ ምሳሌ እቴጌ ጣይቱ በመቀሌ ጦርነት ያቀረበችው የጦር ስልት። እቴጌ ከተለመደው የጦር ስልት ወጣ ብላ በጣሊያኖች አይበገሬ ምሽግ አቅራቢያ ያለውን ኩሬ በቁጥጥር ስር እንዲውል አዘዘች። መቀሌ ላይ ጣሊያኖች የተደፈሩት እንደ ንግስት ሳባ በውሃ ጥም ምክንያት ነው ማለት ይቻላል። በዘመነ ምኒልክ ከዘማች አዝማሪዎች አንጸባራቂ የነበረች ሌላ ሴት ነበረች። ዛሬ ግን የተረሳችው ጣዲቄ ትባላለች። ጣዲቄ በአድዋ ጦርነት የጀግኖችን ልብ ቆስቁሳለች። በአድዋ ድል ዋዜማና ማግስት ከተገጠሙ ግጥሞች መካከል የትኞቹ የእሷ እንደሆኑ ለማወቅ አልተቻለም። ግን ብዙ ቀስቃሽ ግጥሞች ከመግጠሟ የተነሳ ሐኪም መረብ የተባለው ፈረንሳዊ ከዝነኛው የስፖርት የጦር ሜዳ ገጣሚ ከጥሬ አስባር ያወዳድራታል። ጣዲቄ በአድዋ ጦርነት ላደረገችው አስተዋጽኦ ከሚኒሊክ ሽልማትና የወይዘሮነት ማዕረግ ተቀዳጅታለች። በተጨማሪም ጦርነት ካለ ምርኮ አለ። ምርኮ ብቻ ሳይሆን ሞትም አለ። ሞት ባለበት ደግሞ አልቃሽ ሴቶች ይኖራሉ። የሴቶች የቀብር ላይ እንጉርጉሮ የተዋጣለት ፍልስፍና ነው። ስለ ጥፋት፣ ስለ ሞት፣ ስለ ህይወት ስለ እምነት የነበራቸውን አስተያየት የምናየው በመሽዋቸው ውስጥ ነው እያለ ይተነትናል። ጽሁፌን ሳጠቃልል ኢትዮጵያውያን ሴቶች የድሉ አንድ አካል ናቸው። በአድዋም ሆነ በሌሎች ግንባሮች ሁለገብ ትግል አካሂደዋል። ሴቶች ወኔ፣ መላ፣ ዘዴ፣ እቅድ፣ ጥንካሬ፣ ጉብዝናና ጽናት ጽኑ እምነት አላቸው። ከላይ እንደተመለከትነው ሴቶች በአድዋ ጦርነት መጋቢ፣ አስተማሪ፣ ዘፋኝ፣ ዘማች፣ አዝማች፣ አልቃሽና ሌሎችንም በመሆን ሁለገብ ትግል አካሂደዋል። ስለዚህ የኛ የኢትዮጵያውያን መጠሪያ የሆነው የአድዋ ድል የኛም የሴቶች ድል ነው።
ለፋሽስት ለባንዳጅ አልመስጠቱን ልትደጋግመው ቃል ግባ ስለቱን ሁሉም ይበርታል ሰብአዊ ክብርህን أما بلاتهم وجب سماسات وجب هاجر يستاني وادل وانا باري بيتوش اسلام كريستياني تبكاري توش بيرزم برغول تخوش المعفو سوش تقري يورو مامارا عنوات قامت الله قراغي شلاشا هدري جميرا واللي يوفروا للم 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 هدية سلامة سايكفا فلوس بالناس يجفف وقلت كتكت عقر ستجمع اسكاف كموت اسكوي من تاون ثلاث باندا شمباش منتاج يخول داسون معاذ በባሉ ጅገት ቦልን ቢንግል ሀገር እንደጋግሞ ፎክረው ክብር እንዳለበሱ ድልም ተጎናጽፈው አንተም እንደነሱ ባልቻ አባብረሶ ሁነ ዘራ የደረስ ደጃች አህመድ ወንዱ አሉላ አባነጋ አሻፈረን ብላዱ አንድ ገማት 4 ኪሎ ድረስ ለሊቱ ሳይነጋ ከትግራይ ከወሎ ከጎጃም ከጎንደር ካርሲ ሲዳሞ ባሌ ከፋሃር ከዘሙ ወለጋ ይሉባቦር ሸዋ ዳር እስከ ናተነ ሲደደማዶዋ ባራቱም ማዘን ተረሱና ቆሙ የጥቁርን ታሪክ አዶ አንድገሙ ባንዳይ ባንዳ ልጆች ደሙ ይክሰሙ አዋጅ 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 ይደገማዶዋ ልብ ብለህ ስማኝ እኔ አልጠራምማኝ ይደገም ይደገማዶዋ
የተሰጠኝ ዛሬ በነጻን ሰው ተከፍሎበታል ከደምና ካት ስንቱ ገን ወነገ በነጻነት ምድር ስናገራዶ ስናገራ እንዴት እንደቆምኩኝ ከፊታችሁ ዛሬ
የአድዋ ድል አኩሪ ቅርሳችን ነው።
ዝክረ አድዋ የአድዋ ተጋድሎ ነገርን ከስሩ አሁን ከጥሩ እንዲሉ አጼ ምኒልክ ናሴ 12 1836 ዓመተ ምህረት ከአጼ ልብነ ድንግል ልጅ ከአቤቶ ያዕቆብ የዘር ሐረግ ካንጋፎ ንጉስ ከሳህለ ስላሴ ልጅ ከንጉስ ኃይለ መለኮትና ባለቤታቸው ወይዘሮ ጅጋየው አዲያም በነጭ ሲረገጥ ለነበረው ነጭ እንደመላክ ሲመለከት ለነበረው ከታላቋ አሜሪካ እስከ ጎስቋላዋ አፍሪካ ሲገዛ ለኖረው እንደሸቀጥ እየተሸጠ ለባጀው የጥቁር ህዝብ የነጻነት ጎህ ከሸዋ ደመና ስር ወጣ። ይህ ብርሃን ከፀሐይ ጮራ ይልቅ የከዋክብትን ጥምረት የብርሃን ህብረትን ያስንቅ ነበር። ሃያሉ ከሌጊዮን የጦር ብረት ብርታትን 1000 ጊዜ ይሆናል። ይህ የጥቁር ጨለማ ያሸነፈ ብርቱ ከኢትዮጵያ ንጉሰ ነገስ ከአቤቶ ያዕቆብ 13ኛ ትውልድ ላይ ይቀመጣል። ስሙም በጊዜው የነበሩ ኢትዮጵያውያን እንደሚሉት እኛ ነፍጠኛ ልጆቹ እንደምናውቀው እምዬ ምኒልክ ዳግማዊ ምኒልክ ንጉሰ ነገስ ዘኢትዮጵያ ካሸናፊው ከይሁዳ አንበሳ ይሰኛል። ንጉሰ ነገስ ዳግማዊ ምኒልክ ከአንድነት አስተማሪ አባቱ ከአጼ ቴዎድሮስ ቤት ውስጥ ከ1848 እስከ 1857 ዓመተ ምህረት ሰኔ 24 ድረስ አንድነትና ስርዓተ ንግስናን እየተማሩ ጎንደር ውስጥ አድገዋል። ድንግል ማርያም ለዚህ አማላጅ የለኝም ይላሉ። አጼ ምኒልክ በአምላክነት ስም ያደረጉት የከተታዋጅና ቀደምት ነገስታት ለአምላክነት ያላቸው ፍቅር መሬታችንን በፍጹም ልባቸው አፈቅሮ ከነበሩት ነገስታት መካከል አንዱ ከቋጥኝ ድንጋ ከአለት ዓለም የሚደነቅባቸውን አብያተ ክርስቲያናን ያነጸው ከ1157 እስከ 1197 ዓመተ ምህረት ለአርባ ዓመታት የነገሰ አጼ ላሊበላ ሲሆን ከፍቅሩ ጽናት የተነሳ ከሌሎች ሁሉ አስበልጦ የመቤታችንን መቅደስ እጅግ ውብ አድርጎ በብሩ ቀለማት በቅዱሳት ስዕላት አስጊጦ በ12 አምዶች ያነጻት ሲሆን በውቢቷ በውበቷ ተወዳዳሪ የላትም። መቤታችንን በፍጹም ልባቸው ይወዱ የነበሩት ታላቁ ንጉስ አጼ ምኒልክ ሲሆኑ በዚህም አጼ ላሊበላን ንጉስ ላሊበላን ይመስላሉ። በመቤታችን ፍቅር እንጦጦ ማርያምን ካሰሩ በኋላ ለቅዳሴ ቤት ከ4000 በላይ ሰንጋዎችን ያሳረዱ ሲሆን ጠጁ በገንዳን እንዲመላ በማድረግ ፍቅራቸውን የገለጹ በበዓሉ ሰማዩ ጠቁሮ ሊዘንብ ሲል መቤታችን ከልጇ እንድታማልዳቸው ይድረስ ለድንግል ማርያም የሚል ድንግ ደብዳቤ ጽፈው የመቤታችንን መንበር ላይ እንዲቀመጥ ሲያደርጉ ወዲው ዝናብ ያቋረጠው ደምና ተበትኖ ፀሐይ በመውጣት ድንቅ ታምር እንደተደረገ የታሪክ መዛግብት ይመሰክራሉ። ኢትዮጵያን ለመውረር ወራሪ ጣሊያን ወደ ሀገራችን በከባድ መሳሪያ ታግዞ በእብሪት ሲመጣ ንጉሱ የከተታዋጅን ለኢትዮጵያ ህዝብ ሲያውጁ ያዋጃቸው ማስተሚያ ሁሌም በፍቅር የሚወዷት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ምእመናን ሁሉ ከልብ የሚወዷት እመቤታችንን በመጥቀስ እግዝእትነ ማርያምን ለዚህ አማላጅ የለኝም በማለት ነበር ከተቱን ያወጁት። በከተት አዋጅ ስሟን የጠሯት አፍጣኔ ተረዴት የሆነችው የእመቤታችንን ታቦትና የፍጡነ ረዴት የቅዱስ ጊዮርጊስን ታቦት አስይዘው በመሄድ የካቲት 23 በ1888 ዓመተ ምህረት የጣሊያንን ጦር በመደምሰስ እጅግ አስደናቂ ድልን በሀገሪቱ በአፍሪካ በማስመዝገብ ለመላው አፍሪካ ህዝቦች የነጻነት ጮራ ፋናውጊ በመሆን መላው አፍሪካ የተጫነበትን የቅኝ ግዛት ቀንበርና የነጮች የበላይነት ሰባብሮ እንዲጥል መርህ ሆኖታል። በእውነት ስማን የጠሯት ወላዲተ አምላክ አላሳፈረቻቸው። ይህ ፍቅሯ ፍቅራቸው በልጃቸው በንግስተ ነገስታት ዘውዲቱ አልፎ በአታ ለማርያምና ሌሎች የእመቤታችንን መቅደስ አሰርተው በሚያልፍ ዘመን የማያልፍ ስራ ሰርተው ወደ ልዑል እግዚአብሔር ተጠርተው ሄደዋል። እስኪ ወደ አድዋ ውጊያ እንመለስ። የካቲት 23 1888 እሁድ ጠዋት ከጣሊያን በኩል አራት ጄነራሎች በጄነራል ባራቲዮሪ መሪነት ተሰልፉ። አንደኛ ጄነራል አርሞንዲ፣ ሁለተኛ ጄነራል ዳቦረሚዳን፣ ሶስተኛ ጄነራል አልቤርቶኒ፣ አራተኛ ጄነራል ኤሊና። ተራ ቁጥር 1 እስከ 2 ላይ የተጠቀሱት ከሀገር ተወላጅ ጦር ባንዳ ጋር ራዩ በሚባል ስፍራ በቀኝ በግራ በኩል አድዋን እንዲይዙ ተደረገ። ጄነራል አሊና ከኋላ ተጠባባቂ አድርጎ በአራቱም ጄነራሎች በጠቅላላ ከ20 ሺህ ጦር በላይ ከ8 መድፍና ከልክ በላይ ከሆነ ብረት ጥይት ጋር አሰለፉ። ከንጉሰ ነገስቱ አጼ ምኒልክ በኩል ደግሞ ንጉሰ ነገስቱ በጄነራል ባራቲዮሪ አሰላለፍ ወቅት ባድዋ ቅዱስ ገብርኤል ቤተክርስቲያን ውስጥ አቡነ ማቲያስ ሲቀድሱ ቆመው እያስቀደሱ ነበር። ከቅዳሴ በኋላ የኢትዮጵያውያን ሰራዊት እንደሚከተለው አሰልፈዋል። ራሳቸው አጼ ምኒልክ አድዋ ጠገብ አዲማህያ ላይ ከ30 ሺህ ጦር ወታደር ጋር፣ ሁለተኛ እቴጌ ጣይቱ ከዚሁ ስፍራ ከ3 ሺህ የጦር ወታደር ጋር፣ ሶስተኛ ከንጉሰ ነገስቱ በስተቀኝ ፊታውራሪ ገበየው ያሰምን ወንዝ ተሻግረው በማይጓ ከ7000 ወታደር ጋር፣ አራተኛ የጎጃሙ ንጉስ ተክለ ሃይማኖት በዚሁ ስፍራ ከ3000 ወታደር ጋር፣ አምስተኛ ከንጉሰ ነገስቱ በስተግራ ራስ ወሌ በማይ ደላንታ ከ3000 ወታደር ጋር፣ ስድስተኛ ራስ ሚካኤል በስናይ ጸባኦና በስንዳ ሚካኤል ከ3000 ወታደር ጋር፣ ሰባተኛ ልዑል ራስ መኮንን ያጼ ኃይለ ስላሴ አባት አጣጣቸውን ወደ ዳኦሮ ተክሌ በር አድርገው ባዲ አቡን ከ8000 ወታደር ጋር፣ ስምንተኛ ራስ መንገሻ ዮሐንስ ያጼ ዮሐንስ ልጅ ከራስ አሎላ ከራስ ሃጎስ ጋር በእደ ማርያም ሸዋቶ በኩል ከ3000 ወታደር ጋር፣ ዘጠነኛ ዋግ ስዩም ጓንጉል በዚሁ ስፍራ ከ6000 ወታደር ጋር፣ አስረኛ ራስ መንገሻ አቲም ከ3000 ወታደር ጋር አሰለፉ። አጼ ምኒልክ በጠቅላላው 73000 ወታደር እንዳላቸው ይነገራል። ምንም እንኳን የቁጥር መብለጥና ማነስ ሊኖር እንደሚችል ቢገመትም በታሪክ እንደተረዳ ነው ግን እንዲህ እንላለን። 11ኛ ከላይ ከተዘረዘሩት ውስጥ ከነበሩት የጦር አለቆች መካከል ደጃች ወልዴ፣ ደጃች ባሻ አወል፣ ሊቀ መኳስ አባተ፣ ደጃች ውቤ ተሰማ፣ ሊትወደድ አጥናፌ፣ አፈንጉስ ነቢሱ ነቢቡ ነሲቡ፣ ደጃች ገሰሰ፣ ሊቀ መኳስ አድነው በጆሮንድ ከተማ፣ ፊታውራሪ አብተ ጊዮርጊስ፣ ደጃች ወልደ ገብርኤል፣ ቱርክ ባሻ ታምሬ፣ አዛዥ ዘማንኤል አጋፋሪና ቢትወደድ ወልደ ገብርኤል። በተጨማሪም ጦር ጋሻ ያዘ በጣም ብዙ ጀሌ ተከታይ ነበር። ከጣሊያን ጋር የነበሩት ራስ ስብሐትና ደጃች ሃጎስ ተፈሪ በጥር ወር ከነባንዳቸው በጥር ወር ንጉሳቸውን ተቀላቅለው ነበር። ከሰልፉ እቅድ መጠናቀቅ በኋላ ጦርነቱ በ1883 በየካቲት 23 በጀግናው ጠቅላይ የጦር አዛዥ ፊታውራሪ ገበየው እሁድ ረፋድ ላይ ተጀመረ። ድል የራስ መንገሻ የራስ ሚካኤልና የዋግ ስዩም ወታደሮች የኢጣሊያን ወታደር በጥይት ቆልተው አብዛኛውን ገድለው ገሚሱን ምርኮ አድርገው የቀሩት ወደ ጄኔራል አርሞንዲ ሰራዊት በሽሽት እየሄዱ ተቀላቀሉባቸው። የኢትዮጵያ ወታደር ተከትሎ ጎስሶ ከሚባል ጉብታ ላይ ተከትሎ መሸሽ የማይቻልበት ገደል አፋፍ ላይ እየፎከረ ጨረሳቸው። በዚህ ጊዜ ጀግናው የጦር ሚኒስትር ፊታውራሪ ገበየው ከሰራዊታቸው ተለይተው ለጠላት መካከል ገብተው ከቀኝ አዝማች ታፈሰ ጋር እየፈከሩ የጠላትን አንገት በጎራዴ ሲቆርጡ በጥይት ተመተው ወደቁ። ፊታውራሪ ገበየው ከመሞታቸው በፊት የተገጠመ የአደዋ ስላሴን ጠላት አረከሰው ገበየው በሞቴ ግባና ቀድሰው ይባል ነበር። አጤ ምኒልክና ጥይታይቱ በሚመሩት በኩል ከፍተኛ የጥይትና የመድፍ ጨዋታ የነበረበት ሲሆን አይበገሬው ሰራዊት ጠላትን እየፈከረ በጥይትና በጎራዴ አንገቱን እየቀላ ለአራት ሰዓት ያክል የተቆቋመውን ጀነራል አልቤርቶኒ ከበቅሎ ወድቆ ለማምለጥ ሲሞክር በመርኮ ተያዘ። የጥላት አንደኛው ክፍለ ጦር አዛዡ ተይዞ ሰራዊት ሲያልቅ ሁለንተናው ክፍለ ጦር ሁለተኛው ክፍለ ጦር ደግሞ ራዮ ተራራ ላይ ከአራት እስከ 9 ሰዓት የሶስተኛ ክፍልን የጀነራል አሌናን ጨምር ተዋግቶ በመጨረሻ የጦር አዛዡን ጀነራል አርሞንዲ እዘው ጦርነቱ ላይ ገደለ። የመጨረሻው ጦርነት አደዋ ሸዊቱ የሚባል ስፍራ ላይ ሲሆን ከፍተኛ አልቂት በኋላ ወደ መጨረሻው ሁለቱ የጦር ሰራዊት በጠበጣ ሲዋጉ ኢትዮጵያውያን በጎራዴ መሰንዘር እጅግ ቀልጣፋ ስለነበሩ ተስፋ የቆረጡትን የጣሊያን ወታደሮች እየፎከሩ እስከ ምሽቱ 12 ሰዓት ድረስ ጨፍጭፈው ጨረሷቸው። ጣሊያኖች በጀግንነት እስከ 12 ሰዓት ሲዋጉ ቆይተው በመጨረሻ ጀነራል ዳቦር ሚዳ በጥይት ተመቶ ወድቆ አንዲት ጠብታ ውሃ እየለመነ ቆይቶ የሚሰጠው አጥቶ ሲሞት አብዛኞቹ ሞተው በሚሶቹ የጠበንጃቸውን አፈሙዝ ወደ ላይ አድርገው ተማረኩ። ከሞትና ከመርኮ የተረፈው የጣሊያን ወታደር ባደዋ አዲ ቀይ ሲሸሽ ጀነራል አሌና ቆሰለ። የኢትዮጵያ ወታደርም ጥላቱን መረብን አሻግሮ ካባረረ በኋላ ንጉሰ ነገስቱ ይህን ድል ለሰጣቸው አምላክ ምስጋና አቀረበው የመርኮኞቹን ፍርድ ጀመሩ። ድሉም በማያወላውል ሁኔታ በዚሁ በ1888 ዓመተ ምህረት የካቲት 23 ቀን 12 ሰዓት የንጉሰ ነገስቱ ጋዜ ምኒልክና የኢትዮጵያ ሆነ። ታሪክ ጸሐፊያን ስለ ኢትዮጵያን ሟቾችን በተለያየ ነገር ይገልጻሉ። ነገር ግን ጠላትን አንበርክኮ ያለምንም ፍራትና ወደ ኋላ ባይነት ሳይኖር በፍጹም ልቦ ነው በተመስጦ በፍጹም የሀገር ፍቅሩ ጠላትን ድል አድርጓል። አጼ ምኒልክ የጣሊያን ወራሪ ኃይል 1888 የካቲት 23 አደዋ ላይ ባሳማኝ ድል በጨበጣ በነፍጥ ልኩን አሳይቶ ለ12 ቀናት አደዋ ከቆየ በኋላ ወደ ሸዋ ተመልሷል። ሚያዝያ 8 ቀን በታላቅ ድላ አድራጊነት ግርማ ታጅበው አዲስ አበባ ሲገቡ የሚወዱትና የሚያፈቅራቸው ህዝብ ወዲያው ገዳይ ሲጥል እና ሲፎክር ከዚህ ቀጥሎ ያለውን በደስታ ቀን የተቀኝቶላቸዋል። ምኒልክ ተወልዶ ባያነሳ ጋሻ ግብሩ እንቁላል ነበር። ይህን ጊዜ አበሻ በሰራው ወጨፎ ባመጣው እርሳስ ተፈጸመ ጣሊያን ካበሻ እንዳይደርስ። ምኒልክ ተጉዞ የማይጠይቁኝ ፊትም አላለፈ ከኋላም አይገኝ። አባተ በመድፉ 50ውን ሲገድል ባልቻ በመትረጊስ ነጥሎ ሲጥል የጎጃም ንጉስ ግፋ በለው ሲል ትጌ ጣይቱ ትጌ ብርሃን ዳዊት ዘርግታ ስማአኒ ስትል ተማራቂው ባዙቅ ውሃ ውሃ ሲል ዳኛው ስጠው አለ 30 በርሜል አን እንደ በላዔ ሰብ እንደመቤታችን ሲቻለው ይምራል የኛማ ጌታችን ይሉ ነበር። በእለቱ የነበረው የድል አድራጊነት መንፈስና የኢትዮጵያዊነት ኩራት ከአገር አልፎ ለአህጉርም ለአፍሪካም ለዓለምም ተርፎ ነበር።
የሰው ልጅ
ከደምና ካጥም ስንቱ ወገን ወደቀ በነፃነት ምድር ስናገራ ስናገራ ስናገራ
ቆንቆኝ ከፊታችሁ ዛሬ በኩራት በክብር በደስታ በፍቅር በድል እኖራለሁ ያዋ በቀን 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 ደሞ መከራውን ያን ሁሉ
አድዋ የድል መስታወት ለብዙ ሺህ ዘመናት ደሙን ስለነጻነት ያፈሰሰ ህዝብ ለነጻነት የሚኖረው አክብሮት ከምንም በላይ ነው። በዚህ በኩል የኢትዮጵያ ህዝብ በአለም አንቱ ከተባሉት የታሪክ ባለቤት ህዝቦች የሚመደብ ነው። በታሪኩ ላይ ጥቁር ነጥብ ለማሳረፍ ነጻነቱን ለመጠበቅ ከባርነት መስዋዕትነትን መርጦ አኩሪ ተግባር ፈጽሞ ማለፍ የኢትዮጵያ ህዝብ የቆየ ባህሉ እንጂ የትላንት ክስተት አይደለም። ይህ አይነቱ የነጻነት ቀናኢነት በአለም ህዝብ ፊት ያስተዋወቀን አኩሪ ታሪካችንም ነው። የኢትዮጵያውያን በአንድነት ላይ የተመሰረተ የተጋድሎ ታሪክ ተገነጣጥሎ ሳይሆን ተዋህዶ ተቀናንሶ ሳይሆን ተደማምሮ ለትውልድ የሚበቃ ተላላፊ ቅርስ እንጂ ዛሬ ከባዶ የምንጀምርበት እርቃኑን የቀረሰነድ አልተረከብንም። ባለቤቱ ያቀለለውን አሞሌ እንደሚባለው የትላንት ማንነትን እግፍ አድርጎ መፋቅ በታሪክም በትውልድም ያስወቅሳል። በዚህ ረገድ በእድሜ አንጋፋውና የኢትዮጵያ ህዝብ የታሪክ ፈርጥ የሆነው የአድዋ ድል ይባባው ጀግኖች የድል ምኩራብነቱ ዘመን ሳይሽረው ይታወሳል። ለኢትዮጵያ ብቻ ሳይሆን ለዓለም ጥቁር ህዝቦች እንደ ነጻነት ቀን ድል የሚቆጠረው አድዋ ያንጸባረቀው የድል ጮራ የጎሰመው የድል ዜማ የዓለምን ጥቁር ህዝቦች ቀስቅሷል። በቅኝ ገዢዎቻቸው ላይ እንዲነሳሱ በኢትዮጵያውያን ተምሳሌነት ለነጻነታቸው እንዲታገሉ ታላቅ አርአያ ሆኗቸዋል። የተባበሩት የኢትዮጵያ ህዝቦች የጀግንነት ክንዳቸውን በጠላት ላይ ያሳረፉበትና በድል ያዜሙበት አድዋ ከሰሜን ኢትዮጵያ እስከ ደቡብ ከምዕራብ ያገራችን ጫፍ እስከ ምስራቅ ያለ ህዝብ በሄረሰብና ጎሳ ሳይለይ የተሳተፈበት ዘመቻ ነበር። አድዋ የኢትዮጵያ ህዝቦች ደም የተቀላቀለበት የአንድ ወይም የሁለት ብሔረሰቦች ድል ሳይሆን የመላ ኢትዮጵያ ልጆች የጀግንነት ውሎ የታየበት የድል ማህተም ነው። አድዋ የቅኝ ገዢዎችን የዘመናት ጉጉት ያጨናገፈ የማን አህሉኝ ወታደራዊ እብሪታቸውን ያንኮታኮተ ለሰፊው የኢትዮጵያ ህዝብ የድል ሸማን ያለበሰ አንድ ታላቅ የነጻነት መሰረት ድንጋይ ነው። ይህን የድል በዓል በምናከብርበት በአሁን ወቅት የኢትዮጵያ ህዝብ እንደገና በውል ያጤነው የሚገባው ጉዳይ የዛሬዋን ኢትዮጵያ ለማግኘት የተከፈለውን መስዋዕትነትና በዚህ ተጋድሎ ውስጥ የተሳተፈውን ኢትዮጵያ ህዝብ አንድነት ጭምር መሆን ይገባዋል። ከዚህ የታሪክ አስተማሪ ድል የአሁኑ ትውልድ ሊጨብጥ በቅርስነት ሊጠብቅ የሚገባው ታላቅ አደራ ለድል ያበቃውን አንድነቱን ነው። የአድዋ ድል ምስጢር ሌላ ምንም ሳይሆን የህዝቦች የተባበረ የጀግንነት ተጋድሎና የዘመኑ መሪዎች ብልህ አመራር ነው። ስለሆነም ዛሬ ስለ አድዋ ድል ሲነሳ ስለ ነጻነትና ስለ አንድነት ማውሳታችን ነው። እናም አድዋ የኢትዮጵያ ህዝቦች ታሪካቸውን በደም ያስተሳሰሩበት አምድ ሆኖ የሚታሰብ ዓለም አቀፋዊ ትርጓሜ የሚሰጠው የኢትዮጵያውያን የድል መታወቅ
ወረቸብሩ ይብሉ የኬቆሷላ ሲበለው ቢጭቁባት ሲበለው መሃን መስላችሁ ሲበለው ጀሬላችሁ ሲበለው የነደምላችሁ ሲበለው የክንዴናችሁ ሲበለው ሲበልላችሁ ሲበለው ስራላችሁ ሲበለው ስሟን የነኩ ሲበለው የመዳኩራችሁ ሲበለው ልጇ ቢመጣ ሲበለው መቤት አሏት ሲበለው ስሟን የነኩ የተዳፈሯት ሲበለው ልጇ ቢመጣ መቤት አሏት